ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ተጀምሯል። እንደተለመደ ሁሉ ታክሲዋ ሞልታለች። ሱራፌል ሽፈራውም እዚህ ጋቢና ከጎን ያብሮኛለ።
ሰላም እንደምናመሻችሁ የተከበራችሁ አድማጮቻችን። ዛሬ በመላው አሜሪካ የነጻነት ቀን እየተከበረ ነው። ይህንን በማስመልከት ምርጥ ምርጥ ሙዚቃዎችንና ስለ ነጻነት ቀንም የተለያዩ ዝግጅቶችን ይዘን እንቀርባለን።
በዛሬው ዝግጅት ሰብአዊ መብቶች ጉባኤ ሰመጉ በአዲስ አበባ ከተማ እና አካባቢው ዜጎችን ከቤት ንብረት የማፈናቀል ድርጊት ይቁም ሲል ጥሪ ያቀረበ፣
በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ሕይወት አለ፣ አካል እየጎደለ ነው፣ ሕጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው፣ ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ በደህና ቤት መኖር መብታቸው ሁሉ እየተጣሰ ነው።
በአዳማ በደረሰ ከፍተኛ ጎርፍ ሁለት ሰው መሞታቸው ተነገረ።
ቤተሰብ የሌላቸው ልጆች አሉ፣ ቦይ ውስጥ የሚያድሩ ልጆች አሉ። እስካሁን የተረጋገጠው ሁለት ልጆች ተወስዷል የሚባል ነው። እነሱም ያው ተገኝቶ ወደ ሆስፒታል ተወስዷል የሚል ወሬ ነው። እሱን አላየውም በእርግጥ ባይኔ።
ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን 240ኛ የነጻነት በዓል ዛሬ ሐምሌ 4 ቀን እያከበረች ነው።
ዋይት ሀውስ ጋር ሄደን ባርበኪው እያደረግን ነው የምንበላው እንደምናየው። እንደዛ ካልሆነ ቤት ሆነን ባርበኪው እናደርጋለን።
በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፏል።
በመላው ሀገሪቱ የሚገኙ ዜጎች ሰልፍ በመሰለፍ ርችት በመተኮስ የሙዚቃ ስራዎችና ጨዋታዎች በማቅረብም ያከብሩታል። ሁሉንም ከፕሮግራማችን ታገኙታላችሁ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ዛሬ ሳውዲ አረቢያ ጀዳ ከተማ በሚገኘው የዩናይትድ ስቴትስ ቆንስላ አጠገብ አንድ አጥፍቶ ጠፊ ቦምብ መፈንዳቱን የሳውዲ የአገር ግዛት ሚኒስቴር አስታወቀ። ሚኒስትሩ እንዳለው የጥበቃ ዘቦቹ ሰውየውን ተጠራጥረውት ሲቀርቡት የታጠቀውን ቦምብ አፈንድቶ ፈንጂውን ራሱን አጥፍቶ ጠፊውን የገደለው ሲሆን ሁለት የጥበቃ ሰራተኞች መጠነኛ ጉዳት ደርሶባቸው ሐኪም ቤት ተወስደዋል። በሳውዲ የዩናይትድ ስቴትስ ኤምባሲ በቆንስላው ሰራተኞች ላይ ምንም አይነት ጉዳት አለመድረሱም ታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሳህራ በታች ባለው የአፍሪካ ክልል በአራት ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳ ገብተዋል። በዚያ ጠቅላይ ሚኒስትር ኔታንያሁ እንደ አውሮፓውያን አቆጣጠር በ1976 ዓ.ም ወንድማቸው የተገደሉበትን የኢንተቤ አውሮፕላን ጣቢያ የታጋቾችን የማስለቀቅ እርምጃ 40ኛ ዓመት መታሰቢያም ያከብራሉ። ኔታንያሁን የያዘው አውሮፕላን ያረፈው በ1976 ዓ.ም በዛሬዋ ዕለት ሐምሌ 4 በተጠለፈው የፈረንሳይ አየር መንገድ አውሮፕላን ውስጥ ታግተው የነበሩትን ከ100 በላይ መንገደኞችና የአውሮፕላኑን ሰራተኞች የእስራኤል ኮማንዶዎች ባስለቀቁበት በኢንቴቤው አውሮፕላን ማረፊያ ነው። የኢራቅ ባለስልጣናት እንዳስታወቁት ትናንት እሁድ በዋና ከተማዋ ባግዳድ በደረሰው መኪና ላይ የተጠመደ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 149 ሰው ተገድሏል። በባግዳድ ካራዳ ቀባይ ሰብ በሚበዛበት የንግድ አካባቢ ሺያ እስልምና ተከታዮችን ኢላማ አድርጎ ነው ጥቃቱን ያደረሰው እኛ ነን ሲል ራሱን የእስልምና መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ይህ የትናንቱ ጥቃት በዋና ከተማዋ ባለፈው አንድ ዓመት ውስጥ ከደረሱት ሁሉ ቁጥሩ የበዛ ሕዝብ የተገደለበት መሆኑም ተገልጧል። በሀገሪቱ በአስር ዓመታት ውስጥ ከደረሱት ከባድ የቦምብ ጥቃቶች አንዱ በሆነው በትናንቱ ጥቃት ቢያንስ 192 ሰዎች ቆስለዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የተከበራችሁ አድማጮቻችን፣ የጋቢና ጉዟችን ይቀጥላል። የምናስተናግዳችሁ እኔ ሱራፌል ሽፈራውና
ጽዮን ግርማንን አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የዕለቱ የመጀመሪያ ዘገባችን ወደ አዲስ አበባ ያሻግረናል። የሰብአዊ መብቶች ጉባኤ ሰመጉ በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል ድርጊት ይቁም ሲል ጥሪ አቀረበ። እየተፈጸመ ያለው ድርጊትም ሕገ መንግስቱን የጣሰ ነው በማለት ባወጣው አስቸኳይ መግለጫ አስታውቋል። ዝርዝር ሁኔታውን መርምሮ ተጨማሪ መግለጫ እንደሚሰጥም ይፋ አድርጓል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ የላከውን ዘገባ ዝርዝሩን ይዟል።
የሰመጉ ወይም ሰብአዊ መብቶች ጉባኤ አስቸኳይ መግለጫ እንደሚለው በአዲስ አበባ በተለያዩ ክፍለ ከተሞች ዳርቻና አካባቢ በተለያየ መንገድ ቦታ ይዘው ቤት ሰርተው ቤተሰብ መስርተው ኑሯቸውን በሚገፉ ዜጎች ላይ ሰሞኑን እየተፈጸመ የሚገኘው ድርጊት ሕገ መንግሥቱንና ኢትዮጵያ የተቀበለቻቸውን የተለያዩ ዓለም አቀፍ ስምምነቶችንና ድንጋጌዎችን የጣሰ ነው ብሏል። ቀደም ሲል ዜጎችን ከመኖሪያ ቤታቸው ማፈናቀልን በመቃወም በተለያዩ ጊዜያት መግለጫ ማውጣቱን ያስታወሰው ይህ አስቸኳይ መግለጫ አሁን እየተፈጸመ ነው ያለው ድርጊት ግን መንግሥት ለችግሩ ለሕገ መንግሥታዊ ግዴታዎቹና ለሰመጉም ጉትጎታ በቂ ትኩረት እንዳልሰጠ የሚያሳይ ነው ብሏል። የሰመጉ ዋና ዲሬክተር አቶ ብዛ ተተረፈ በተለይ ለቪኦኤ በሰጡት ቃለ ምልልስ ድርጊቱ ከሰብአዊ መብቶች አያያዝ አኳያ ያለውን አንድምታም ዘርዝረዋል።
በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ሕይወት አለ። ስንት አካል እየጎደለ ነው? ሕጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ ደህና ቤት መኖር መብታቸው ሁሉ እየተጣሰ ነው እና በመፍትሄ አወሳሰዳችን ላይ ከትዕግስት እና ከህጋዊነት የዘለለ እርምጃ በወሰድን ቁጥር ለሌላ ከፍተኛ ሰብአዊ መብት ጥሰትና ሰብአዊ ቀውስ እየተዳረግን ስለምንገኝ ቆም ብለን አሁንም ባለበት ነገሮን ቶሎ ተቆጣጥረ ነው ከዚህ የከፋ ነገር እንዳይፈጠር ነው።
ይህ ህገ ወጥ ናቸው በሚል ምክንያት በአዲስ አበባ ከተማ ዳርቻዎች በመንግስት የሚፈጸሙ የማፍረስ እርምጃን ተከትሎ አያሌ ንብረት እንደወደመ፣ በሕይወትም ላይ ጉዳት እንደደረሰ በተለያዩ የዜና ማሰራጫዎች ተናግረዋል። ይህ አስቸኳይ ጋዜጣዊ መግለጫ በሚል ርዕስ ሲወጣ ለሰመጉ ልዩ ምክንያት እንዳለው አቶ ብጻተ ጠቁመዋል።
ወደፊት ዝርዝሩንና ያንዳንዱን ነገር እናነሳዋለን። አሁን ግን በጣም አጣዳፊ በመሆኑ ምክንያት በርካታ በአስር ሺዎች የሚቆጠሩ ዜጎችን አደጋ ላይ የጣለ ችግር በመፈጠር ላይ ነው። በተለይ ደግሞ የክረምት ወቅት ነው፣ የዝናብ የብርድ ወቅት ነው እና በዚህ ጊዜ ይህንን እርምጃ መውሰዱ በራሱ ሌላ የከፋ ችግር ስላስከተለ ዝርዝር መጠናት እስከምናደርግ ድረስ ልንጠብቅ አይገባንም። ከችግሩ አጣዳፊነት አንጻር ብለን ጠቅለል ያለ መረጃ ነው ያወጣ ነው።
አስቸኳይ መግለጫው በማጠቃለያ ላይ መንግስት በግጭቱ ለዜጎች ሕይወት መጥፋት፣ አካል መጉደልና ንብረት መውደም ተጠያቂ የሆኑ አካላትን ለፍርድ እንዲያቀርብ፣ ጉዳዩን የአዲስ አበባ መስተዳደር አሁንም በትዕግስትና በሰከነ መልኩ ሕዝቡን በማወያየት እና ለዜጎች ተለዋጭ የመኖሪያ ቦታ በማመቻቸት ሰላማዊ መፍትሄ እንዲሰጠው፣ ጉዳዩ በጥንቃቄ ተጠንቶ ካሳ ለሚገባቸው ሁሉ እንዲከፈል እንዲደረግ፣ ቤታቸው ለፈረሰባቸውና በየቦታው ተበትነው ለሚገኙ ዜጎች የአዲስ አበባ ከተማ አስተዳደርና ጉዳዩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሁሉ ህጋዊ፣ ሰብአዊና ቁሳቁሳዊ እገዛ፣ እርዳታና መፍትሄ እንዲሰጧቸው ሰመጉ ጥሪውን ያቀርባል ብሏል። ህገ ወጥ ናቸው በሚል ምክንያት ቤት ከሚፈርስባቸው አካባቢዎች ነፋስ ስልክ ላፍቶና ቀርሳ ኮንቶማ የሚባሉ አካባቢዎች ይገኛሉ። ቪኦኤ በስልክ ያናገራቸው ሁለት ሰዎች ተፈጽሞብናል የሚሉትን በደል ዘርዝረዋል። ትዕግስት እባላለሁ ያሉኝ ሴት ባላቸውን በኤችአይቪ ኤድስ ያጡ እንደሆኑና አራት ልጆቻቸውን ለብቻቸው እንደሚያሳድጉ ነው የነገሩኝ።
እኔ አሁን ላፍቶ ክፍለ ከተማ ዛሁን የሚፈርስበት ቦታ ነው ያለሁት። አምስት ቀን ነው መድኃኒት መውሰድ፣ አራት ልጆች ይዤ ባለቤቴ ሞቷል በኤችአይቪ። እኔ ልብስ ሳጥብ እንጀራ ስጋግር ያስር አደረግኩትን በስነ ስርዓት እንኳን ቀይን አንስቼ ቆርቆሮ
ቤቱን የሰሩት መቼ ነው?
97 የሰራሁት ሁለተኛ ጊዜ መሰርቱ ነው። ባለፈውን ፈርሶብኝ ችግር የለም ስሪ ተብዬን የሰራሁት ዶክሜንት ሁሉ ቀበሌ ገብቷል።
እና ይህን አላሳዩም ለአፍራሾቹ?
አሳየው። ምንም የምናውቀው ነገር የለም ከእናንተ ጋር ንግግር የለንም ብሎ እንኳን ሌላ ቀርቶ ከጤና ጋር ድጋፍ የተጻፈልን ከቫይረሱ ጋር 10 ዓመት የምንጠቀም መሆናችን መድኃኒት ተጠቃሚ መሆናችን ችግረኛ መሆናችን ደብዳቤ አይጽፈገን የመጣው ነው ወረቀት አልቀበልም አለ። አራት ልጆች ይዤ ምንም ለመታዘዝ የማይችሉ ልጆች ይዤ ይኸው ራብ ዳቦ እየበራባቸው ይኸው እየተቸገሩ ነው እያለቀሱ ነው ያሉት። ከኔ ጋር ሶስት አራት ሴቶች አሉ። በእንደዚህ አይነት ጉዳይ ተገለጥ።
አሁን ቤቱ ፈርሷል እንዴ?
ተፈርሷል።
የት ነው ያሉት ታዲያ?
አሁን እዛ ሜዳ ላይ ቀይን ሰብስቤ ቁጭ ብያለሁ። አቅርብልኝ፣ ህዝብ ይስማው፣ ወገን ይስማ
አቶ መኮንን ነጋሽ የሚባሉትም በቅርሳ ኮንቶማ ቤት ነበረኛሉኝ ተመሳሳይ ችግር እንዳለባቸው ነግረውኛል።
ያው መሄጃ አጥቼ ነው መሳፈራም የለኝ እኔ እንደገና አንደኛ ነገር ብዙ በሽታ አለብኝ ታማሚ ነኝ። ልጅም እንደዛው ነው እኔም እንደዛው ነኝ። ይሄንን ልሰራ የቻልኩት መንግስት እርዳታ ምናምን እየረዳን ነበር። አንድ ጊዜ ሰው በሚያገሉበት ሰዓት ነው ሰውን እንደዚህ ያኔ ህዝቡም አልነቃም በቃ እድርተኛም ወደ እድርም መጠጋት በቃ ሲቀጠቆኝ ቡና እንኳን ጎረቤት ጋር መመሳሰል ሲያገጠኝ ነው እዚህ አካባቢ ተርቼ የገባሁት። እኔ ተገበሬ ነገዚች ተገበሬዎች አስጠጉኝ። ያው ቀስ ብዬ ያው እርዳታ በማገኘበት ሰዓት በቃ እርዳታ ከፍዬ ነው የገባሁት እንጂ ገበሬዎች ናቸው ያስጠጉኝ። መጀመሪያማ ስሜ በዓለም የመጣ ስለሆነ እግዚአብሔርንም መንግስትንም አናማርረውም ደካማ ነኝ ስላቸው በቃ ምንም የምናውቀው ነገር ሊድና ምሳመለክትበት አመልክታሉ።
መቼ ነው ደግሞ ሆኖ የሰሩት ቤቱ?
ለ96 ነው የሰራሁት እኔ።
ምንድን ነው ያለው ተስፋ?
ምንም ተስፋ የለኝም። መንግስት እንዳደረገኝ ያርገኝ ነው እንደው የቤት ኪራይ ስለማልችል እንደ የቀበሌ ቤትም ታገኝ በእርዳታ መልክም ወይ እንኳንም ቢሰጠኝ ብዬ ነው የማመለክተው እንጂ ሌላ ማምን አለኝ ብለህ ነው።
አቶ አሰግድ ጌታቸው የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ ግን መንግስት እንደዚህ ያሉ ችግረኞችን በሜዳ አይጥላቸውም ብለው ነበረ።
መንግስት እንደ መንግስት አቅጣጫ ያስቀመጠው ከ97 ወዲህ የተሰሩ ቤቶች መፍረስ አለባቸው ብሎ ስፈርሱ ነው የነበረው በ2001 በ2002። እነዚህ ግን አሁን በህገወጥ መንገድ ግንባታውን የገነቡ ሰዎች ከ2005 2006 2007 ነው ወደ መጨረሻው አካባቢ ነው ወደዚህ የመጡትና በወቅቱ እንዲያቆሙ ተነግሯቸዋል። ግን ሌሊት ሌሊት ላስቲክ ወጥሮ ቆርቆሮ በቆርቆሮ የሆነ ነገር ሰርተው ቦታ ለመያዝ የተደረገ እንቅስቃሴ ነው እንጂ አብዛኛዎቹ ቤቶች ውስጥም ሰው አይኖርም። አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው 3-4-5 ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ድሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ትናንት ሌሊት በአዳማ በደረሰው ከፍተኛ ጎርፍ አደጋ ሁለት ሰው መሞቱ ተነግሯል። ማምሻውን ባልደረባችን ጽዮን ግርማ ወደ አዳማ ደውላ አቶ ወንድሙ ኢብሳን አናግራለች። አብረን
አዳማ ላይ እንግዲህ ጎርፍ ተከስቷል። ዝናብ ነበረ ዛሬ ትናንት ማታ ማለት ነው። ሊነጋጋ ሲል ወደ 9 ሰዓት አካባቢ ኃይለኛ ዝናብ ዘንቦ ነበረ። ሁላችንም ስነጋ ነው እንግዲህ የደረሰውን ችግር ያየነው። ችግሩ የደረሰበት አካባቢ ህዝብ ስጮው ነበረ፣ በጣም ድረሱልኝ ስሉ ነበረ። እንግዲህ የሰማ የለም፣ ምክንያቱም ከንፋስ የቀላቀለ ዝናብ ነበር እና የተለያዩ ቦታዎች ላይ ነበር አዳማ ችግሩ የተከሰተው። በተለይ ቀበሌ 09 ቀበሌ 03 02 እና ዶሮ እርባታ የሚባል አካባቢ ነበር ችግሩ የደረሰው እና በጣም ቤቶች ጎርፏል።
ይሄ የምትጠራልኝ አካባቢ በከተማው በየትኛው አቅጣጫ ነው?
09 የሚባለው ገና ከአዲስ አበባ ወደ አዳማ ሲገባ ያለው ወይ ደግሞ ወንጂ ማዞር አካባቢ የሚባለው ትልቁ በቃ ከከተማው ይዞ የሚወጣው ቦይ አለ፣ ጎርፍ ትልቅ ጎርፍ አለ፣ የጎርፍ መንገድ በሱ ተከትሎ ያለው መንገድ ነው ዛት 09 የሚባለው አካባቢ። እሱ ዱሮም በተደጋጋሚ በጣም የሚነካውና የሚጎዳው አካባቢ ነው። ሌላው ዶሮ እርባታ የሚባለው በቦሌ በኩል አድርጎ ወይ ደግሞ ገንዳሀራ በላይ ያለው ነው። እዛ የሆነ ረባዳ ቦታ አለ፣ እዛ አካባቢ ነው። 03 ደግሞ በአርሲ ወይ ደግሞ አሰላ መውጫ በቀኝ እጅ ያለው ኤሪያ አካባቢ ነው እና እሱ ደግሞ ምንድን ነው ያው ከ09 የሚመጣው ጎርፍ ነው እዛም አካባቢ ሂዶ የሚያገኘው እና ጎርፉ አዳማ በተራራ ተከበበች ስለሆነ መውጫም የለውም።
ጎርፉ ምን ጉዳት አስከተለ?
ብዙ ነገሮች አድርጓል። ቤት ውስጥ ሰብሮ ገብቷል፣ አጥሮችን አፈርሷል፣ ግንብ ማለት ነው። ንብረት አበላሽቷል። ሰዎች በጣም ንብረታቸው የተጎዳባቸው ቤት ሞልቶ ነበረ። ጠዋትኛውን ስንሄድ ብዙ ቦታ ላይ አደጋ ደረሰ የተባለው አካባቢ ላይ ስንሄድ ቤት ሞልቶ ንብረታቸው ውሃው ላይ ተንሳፎ መውጫ ሁሉ አጦ ነበረ ጎርፉ በብዛት ማለት ነው። ሞልቶ አጥር ውስጥ ሞልቶ ቤት ውስጥ ሞልቶ በጣም ብዙ ችግር አድርሷል። አሁን ይሄ ነው የደረሰው ለማለት ባልችልም፣ ሌላው ያደረሰው አደጋ ጎዳና ተዳዳሪዎች አሉ። እንግዲህ ያው ቤተሰብ የሌላቸው ልጆች አሉ፣ ቦይ ውስጥ የሚያድሩ ልጆች አሉ። እስካሁን የተረጋገጠው 2 ልጆች ተወስዷል የሚባል ነው። እነሱም ያው ተገኝቶ ወደ ሆስፒታል ተወስዷል የሚል ወሬ ነው። እሱን አላየውም በእርግጥ ባይኔ፣ ግን ብዙ ልጆች ናቸው ቦይ ውስጥ የሚያድሩ እየተባለ ነው። ምክንያቱም ቤተሰብ ስለሌላቸው እከሌ ጠፍቷል እከሌ የለም የሚል ሰው የለም።
አሁን ማምሻውን ከተማ ውስጥ ያለው ሁኔታ ምን ይመስላል ከጎርፉ በኋላ?
እንግዲህ የከተማው ባለስልጣናት በብዛት የከተማ አስተዳደሩ ሁሉም በብዛት ሴክተሮቹ ችግሩ ተደረሰ የተባለ አካባቢ ላይ ነበሩ እና ህብረተሰቡንም ለመርዳት አንዳንድ ነገር ለማድረግ የጎርፉንም አቅጣጫም ያው አንዳንድ ነገሮችን ለመስራት ዶዘርም ሎደርም እዛው ነበሩ። እነሱም እዛው ነው እንግዲህ እስከ ማታ እዛው ነው የቆዩት የዋሉት እና አሁን ምንም መፍትሄ ያለ አይመስልም። ያው ቀን ዝናብ አልነበረም ዛሬ ጠዋት ትንሽ ነበረ፣ አሁን የለም። ማታ ደግሞ ሊዘንብ ይችላል። ከዘነበ ያው ተደጋጋሚ የሚደርስ ነገር ስለሆነ ያው እንደሚደርስ አሁንም ምንም እንትን የለውም።
አሁን ደግሞ ዘገባችን እዚህ ወደ አሜሪካ ይመልሰናል። የዩናይትድ ስቴትስ ከብሪታንያ ግዛት ነጻ ያወጣችበትን 240ኛ የነጻነት በዓል ዛሬ ሐምሌ 4 ቀን አክብራለች፣ አሁንም እያከበረች ነው። በመላው የሀገሪቱ ግዛት የሚገኙ ዜጎችም በዓሉን በሰልፍ ርችት በመተኮስ የሙዚቃ ስራዎችና ጨዋታዎች በማቅረብ ያከብሩታል። ትውልደ ኢትዮጵያውያንና እዚሁ ተወልደው ነገር ግን ኢትዮጵያዊ ደም ያላቸው አሜሪካውያንም በዓሉን በተመሳሳይ መልኩ ያከብሩታል። ትናንት ማምሻውን በዋሽንግተንና በሜሪላንድ ተዘዋውሬ እነዚህ ትውልደ ኢትዮጵያውያንና እዚህ ተወልደው ያደጉ አሜሪካውያን በዓሉን እንዴት እንደሚያከብሩት ጠይቄያቸው ነበር። ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን የነጻነት በዓል ዛሬ ሐምሌ 4 ቀን አክብራውላለች። ዜጎቿም የተለያዩ ዝግጅቶችን በማዘጋጀት አክብረውታል። እዚህ በዋሽንግተን ዲሲ በዓሉ በድምቀት ከሚከበርበት ቦታዎች አንዱ ዋሽንግተን ዲሲ የሚገኘው ብሔራዊ አደባባይ ነው። በዚህ አደባባይ አካባቢ በሚገኘው የጆርጅ ዋሽንግተን መታሰቢያ ሐውልትም ከደቂቃዎች በኋላ ደማቅ ርችት ይተኮሳል። ትናንት ማምሻውን በዋሽንግተንና በሜሪላንድ የሚገኙ ትውልደ ኢትዮጵያውያንና እዚሁ አገር የተወለዱ ግን ደግሞ ኢትዮጵያዊ ደም ያላቸው አሜሪካውያንን አነጋግሬ ነበር። ወይዘሮ ኢትዮጵያ አልፍሬድ አሜሪካ መኖር ከጀመረች በርካታ ዓመታት አስቆጥራለች። በዓሉን እንዴት እንደምታከብር ጠይቂያት ነበር።
ኢትዮጵያውያኖች ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉ በዲሲ ሜትሮፖሊታን ማለት ነው የሚያከብሩት እንደሌላው አሜሪካዊ ባርቢኪው በማድረግ እንደዚሁም ደግሞ አንዳንዶቹ ዳውንታውን ሄደው ወደ ዋሽንግተን ማኑመንት ርችቱን በማየት አንዳንዱ ደግሞ ከሀገር ወጥቶ ዘመድን በመጎብኘት አንዳንዱ ደግሞ እንግዳ በመቀበል እና ኦፍኮርስ አንዳንዴ ደግሞ እዚህ የኳስ ጨዋታ አለ። እዚህም ሊሆን ይችላል፣ ሌላም ስቴት ሊሆን ይችላል። እዚህ በሚሆንበት ጊዜ ብዙዎቹ የኳስ ጨዋታ ያያሉ። ያን ዕለት ማታ ደግሞ የመጨረሻ ምሽት ስለሆነ በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፋሉ። ብዙውን ጊዜ ባርቢኪውንም ምኑንም በጣም አይደለሁኝም። ያው ከዘመዶች ጋር ቀን እንዲሁ ተገናኝተን ምሳ እንበላለን፣ ከዛ በኋላ እንለያያለን። እርግጥ ለልጄ ትንሽ ለየት ይላል።
ወይዘሪት ቅድስት አባቷ አሜሪካዊ ነው፣ እናቷ ደግሞ ኢትዮጵያዊት። በዓሉን እንዴት እንደምታከብረው ትናገራለች።
ወይም ባርቢኪው ሄዳለሁ፣ ወይም የኳስ ጨዋታ ሄዳለሁ። ወዶ አገር ከሆነ ደግሞ ትራቨል አድርጌ ለኳሱም ሄጄ አያለሁ። አረበዛ እዚሁ አባቴ ጋር ሄጄ ባርቢኪው ያረጋል። ምናልባት ካሰኘን እዛው ዋሽንግተን ማኒመንት ሄደን ርችት እናየዋለን። አረበዛ ጅስ ቤት መዋልና መዝናናት ነው።
ወይዘሪት ምርቃት ዶርሲ የኮሌጅ ተማሪ ናት። ተወልዳ ያደገችው እዚህ አሜሪካ ነው። በዓሉን በደስታ እንደሚያከብሩ ትገልጻለች።
አንዳንድ ጊዜ ዋይት ሀውስ ጋር ሄደን ሳር ውስጥ ቁጭ ብለን ፋየርወርክሱን እናያለን። እንደዛ ካልሆነ ደግሞ ሺካጎ ሄጄ አጎቴ ዲጄ ነው ለቾዘን ፊው ዲጄስ፣ ስለዚህ እሱን የእሱን ኮንሰርት እናያለን። ዋይት ሀውስ ጋር ሄደን ባርቢኪው እያደረግን ነው የምንበላውን የምናየው። እንደዛ ካልሆነ ቤት ሆነን ባርቢኪው እናደርጋለን።
ምህረት በዓለም ወጣት ናት። እዚሁ ተወልዳን ያደገችው አማርኛ ገና በማደግ ላይ ነው ስትል ፈራ ተባያለች አስተያየቷን ሰጥታለች።
ቤተሰቤ ከአባቴ ጋር ከከዝኖቼ በሙሉ ዲሲ እንሄዳለን እና ፋይርወርክስ እናያለን። አንዳንዴ ሆቴል ሩፍታፕ ሄደን እናያለን። አንዳንዴ አን ናሽናል ማል ቁጭ ብለን ፋይርወርክስ እናያለን። አንዳንዴ ሙዚቃም ይጫወታሉ። በጣም ደስ የሚል ጋዘሪንግ ነው። ቤተሰብ በሙሉ የሚመጣ ነገር ስለሆነ ደስ ይላል።
ሶስቱን ወጣቶች ነጻነት ለነርሱ ምን ማለት እንደሆነ ጠየቋቸው።
ከያዩት ዓለም አገሮቹ በደም ምነተኛ ነጻነት ያየሁት እዚህ አሜሪካ ነው። እና በቃ ይሄ ኮንስቲቱሽኑ እንዳለ የተሰጠን መብት የተሰጠን ከሌላ ሀገሮች ይለያል። ለኛ ደግሞ በኃይል ጥሩ ነው። እኔ ወደዋለሁ። እኔ መፈልጎን ማለት ይችላልው። ሌላ ሀገሮች ይሄ በሃይማኖት በመናምን መናገር አይችሉም አይደለ? እዚህ ሀገር ግን ነጻነት በማውራትም ነጻነት አለን። እንደፈልገን መኖር እንችላለን። ሌላዎቹም እንደፈለጉ መሆን ይችላሉ።
ነጻነት ማለት እኔ ዘፋኝ መሆን ከፈለኩ ዘፋኝ መሆን እችላለሁ። ትምህርት ቤት መሄድ ከፈለኩ ትምህርት ቤት መሄድ እችላለሁ። ነጻነት ሁሉ ነገር ነው። ነጻነት ሁሉንም ኦፖርቹኒቲን ወስዳለሁ። ኮሌጅ ሄዳለሁ። አሁን ኮሌጅ ገብቻለሁ። ኮሌጅ ገባ ሄዳለሁ። ኤጁኬሽን አገኛለሁና ሆፕፉሊ ዶክተር ሆናለሁ። እሱ የኔ ነጻነት እሱ ነው።
ለኔ ነጻነት it always reminds me of አገሬ ኢትዮጵያ because ከሁሉም አፍሪካዊ አገር ኢትዮጵያ ነው ኢንዲፔንደንት ሆኖ for the longest time ብቻ ሳሁን ኢትዮጵያ ሁን it's very hard ብዙ ነገር ለማድረግ you know እሱ ነጻነት that's the government can you can't do anything about it is the ሁን we have freedom of speech freedom of press በጣም ብዙ freedom ነጻነት ነገሮች አሉ I think that's very important ጥሩ አገር ለመሆን
ቅድስት ምርቃትና ምህረትን ነበር የሰማችኋቸው። ነጻነት ማለት የሰዎች መብት በእኩልነት መከበር ነው ይላሉ። እሱን ደግሞ በአሜሪካ የኖሩት እንደሆነ ገልጸውልኛል።
Oh, beautiful For heroes proved In liberating strife Who more than self Their country loved
God bless America ያደመጣችሁት ሬ ቻርልስ ነበረ። ለኢንዲፔንደንስ ዴይ የሚዘፈን ሙዚቃ ነው። መስታወት አራጋው ደግሞ በሰልክ ኢትዮጵያውያን አስተያየት ጠይቃ ነበር። እሱን እስቲ እናስደምጣችሁ።
ዛሬ የዩናይትድ ስቴትስ የነጻነት ቀን ነው። በመላው የዩናይትድ ስቴትስ ግዛቶች ከትላንት ምሽት ጀምሮ በታላቅ ድምቀት በመከበር ላይ ይገኛል። ታላቋ ብሪታንያ በዋናነት ታስተዳድራቸው ከነበሩት 13 ግዛቶች ውስጥ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በጁላይ 2 በ1776 ነጻ ወጣች። ይህ አመታዊ ታላቅ በዓል የበጋ ወቅት ላይ በመሆኑም ቤተሰብ፣ ዘመድ አዝማድ እንዲሁም ጓደኛ የሚገናኝበትና በጋራ የሚከበር በዓል ነው። በበዓሉ ዋዜማ ወደ ሰማይ የሚተኮሰውን የርችት ጥበብ በማየትና በማድነቅ ነው የሚጀመረው። ነዋሪነታቸው በዚህ በዩናይትድ ስቴትስ የሆኑ ጥቂት ኢትዮጵያውያንን በስልክ ደውለን ይህንን በዓል እንዴት እንደሚያከብሩት ጠይቀን ነበር።
ነፍስ አውቆ ወደ አሜሪካን ሀገር ለመጣ ኢትዮጵያዊ እንደኔ ማለት ነው ሁለቱንም በዓል አብሮ ነው የሚያከብረው የሚመስለኝ። በተለይ ዋና ዋናዎቹን በዓላት እንደ አዲስ አመት፣ ፋሲካ ከኢትዮጵያ ብዙ በተለየ ሁኔታ አናከብረው። ኢትዮጵያ ስናከብረው በነበረው ከቤተሰብ ጋር ከጓደኞች ጋር የሆነን ነው ብዙ ጊዜ የምናሳልፈው ይህን በዓላት። ሮም ሲኖሩ እንደ ሮማውያን ይባላል አይደለም? በአሜሪካ ሀገር ስትኖሪ ለምሳሌ እንደ ኢንዲፐንደንስ አይነት ጁላይ 4 ስታከብሪ አሜሪካውያን እንደሚያከብሩት አድርገን ለማክበር እንሞክራለን። ባለፉት ጥቂት አመታት ከጓደኞች ከቤተሰቦች ጋር እየሆነን እየጠበስን እየበላን ስንጫወት እንውላለን እናመሻለን ቤት ውስጥ።
ስንት አመት ሆነህ እዚህ ሀገር ስትኖር?
12 አመት። ደስ ነው የኢትዮጵያንም ባል የዚህንም ሀገር ባል ማክበር።
ቤተልሔም ሰለሞን እባላለሁ።
የት አካባቢ ነው የምትኖሪው?
አሁን የምኖረው ባልቲሞር ሜሪላንድ ውስጥ ነው።
ከኢትዮጵያ ወደዚህ መተሽ መኖር ከጀመርሽ ምን ያህል ጊዜ ሆነሽ?
9 አመት ሆነኝ።
በእነዚህ 9 አመታት ውስጥ እንግዲህ የኢትዮጵያ በዓላትም አሉ የምናከብራቸው፣ እንዲሁ ደግሞ በዚሁ በአሜሪካን ሀገር ደግሞ በዓላትን
እዚህ ሀገር ያስተዋልኩት አንድ ነገር፣ እንደ ሀገራት በዓል ነው ተብሎ ተዘግቶ ቤታችን ቁጭ ብለን በዓልን ለማክበር ብዙም ጊዜው የለም። እኔ ግን ፍቃድ ስሞላ ወይም ፍቃድ ስወጣ ሞጣው የአገራችንን ባህል ነው። ገናን፣ ፋሲካን፣ እንቁጣጣሽን፣ ፋሲካን ደግሞ ቤተ ክርስቲያን አድረን ስለሆነ የምናሳልፈው የኢትዮጵያን በዓላቶች በሙሉ አከብራቸዋለሁ። ልጆቼም የሚያስተውሉን የሀገራችን የኢትዮጵያን በዓላት ቤት ውስጥ ስናከብር ነው። እና አሁን ገና ሲሆን 2 ገና ነው እኛ ቤት የሚከበረው። ምንድን ነው ልጆቹ የገና ስጦታ የገና በዓል እንድናከብር ስለሚጠብቁ የገና የፈረንጆቹንም አከብራለሁ የኢትዮጵያውያኖቹንም አከብራለሁ። አሁን እንግዲህ አሜሪካን ሀገር ያው ትምህርት ቤት ተዘግቶ ልጆች የበጋ ነው የሚባለው በዚህ ሀገር፣ አሁን የፀሐይ ወቅት ነው፣ ቆንጆ አየር የሚወጣበት ያለበት ሰዓት ነው። እና ልጆቹን ሰብስበን ይዘን እንግዲህ አሁን ሀርሺ ፓርክ ነው ያለ ነው፣ ወደ ፔንሲልቫኒያ አካባቢ ነው ያለ ነው፣ እዛ እያከበርን ነው። ለልጆቹ እንግዲህ እንዳልኩሽ ነው የሚያውቁትም ያደጉትም እዚህ ስለሆነ አብዛኛው የሚያከብሩትም የሚያውቁትም ይህንን ነው። የሁለት ሀገር ሰዎች ሆነን ነው የምናከብረው።
በጣም ነው የማመሰግነው ቤተልሔም።
እኔም በጣም
መልካም በዓል
ለሁላችን።
ወደ 9 አመት እንደውም አሁን የሚቀጥለው ሳምንት ላይ 10 አመት ይሆነኛል።
በዚህ በአሜሪካን ሀገር ስትኖር 2 በዓላት ነው የምታከብረው ማለት ነው?
የኢትዮጵያ ባህሎች በእኔ ምክንያት ነው የማከብረው፣ በእኔና በባለቤትም። ግን የዚህ ሀገር በአመት በዓሎችን ደግሞ ሳትወጂ በግድሽ ልጆችሽ ያስከብሩሻል። ምክንያቱም ለልጆቻችን ትምህርት ቤት ውስጥ እንደዚህ አይነት ትላልቅ በዓል በተለይ የጁላይ 4 የነጻነት ቀናቸው ምናምን ስለሆነ በብዛት የሚነግሯቸው ስለዚህ ሀገር አመት በዓል ስለሆነ ትምህርት ቤታቸውም ሄደው የግዴታ ስለዚህ ነገር ማውራት ስለሚፈልጉ የግድ ለእነሱ ስትይ የምታከብሪያቸው የውዴታ ግዴታ የሆኑ በዓሎች አሉ እና ከዚህ ውስጥም አንዱ ጁላይ 4 ነው። እንደሚታወቀው ትልቅ በዓል ነው ለአሜሪካን። ዋሽንግተን ዲሲ ወደ ሊንከን ሜሞሪያል አካባቢ ትልቅ የርችት ተኩስ ዝግጅት አለ እና ይሄ ደግሞ እጅግ በጣም ብዙ በርካታ አሜሪካዊ ከዚህ ዋሽንግተን ዲሲ አካባቢ ብቻ ሳይሆን ከተለያየ አካባቢ ተሰብስበው በትልቅ በዓል የሚከበር በዓል ነው። እናም ቨርጂኒያ አካባቢ የሆነች ተራራ አለች በደንብ የምትታይ፣ እዛ ሄደን ነው የምናከብረው በብዛት። ከዛ ባሻገር ግን ቤት ውስጥ ራሱ የባርቤኪው ቤተሰብ ተሰብስቦ ያው የሴኔ ጾም የማይጾመው ማለት ነው፣
ደጅ ስጋ መጥበስ፣
ስጋ ተጠብሶ ፐርቸስ ተብሎ ቤተሰብ ተጠራርቶ ልክ በትልቅ በዓል ደረጃ የሚከበር ነው።
የኢትዮጵያ ባህልንስ እንዴት ነው የምታከብረው እዚህ በአሜሪካን ሀገር ስትኖር?
አረ የኢትዮጵያ ባህልማ በደንብ በወግ በማድረግ የሚከበር ነው። ምክንያቱም አንዱ ትልቁ እኛ የሚናፍቀን ነገር የኢትዮጵያ ባህል ነው። ምክንያቱም ጭሱ የለም ምኑ የለም፣ በግ ግቢ ውስጥ ማረዳችን እና በግ እንኳን ለማረድ 2 ሰዓት 3 ሰዓት ነርተን ሄደን በግ አርደን ዱለቱን ሰርተን ምን ብለን እንደ አመት ባል ዳቦ ተደፍቶ ተቆርሶ በስርዓቱ ቡና ተፈልቶ በጠዋት ማታ ቤተ ክርስቲያን ታድሮ ቤተሰብ ተሰብስቦ ወንድሞች እህቶች ተጠራርተን በሰላም በደስታ ነው የምናከብረው የኢትዮጵያን ባህል ወግ ማድረጉን በጠበቀ መሪ። መቼም ያው ሰው ባለበት ሀገር ላይ ነው ሁሉንም ነገር መልመድ ያለበት። ስለዚህ ባለንበት ሀገር 2 አመት በዓል እንድናከብር ብንወድም ባንወድም አስገድዶ ባህሉ እንድናከብር ያደርገናል።
የጋቢና ጉዟችን በዚሁ ተጠናቋል።
ስናስተናግዳችሁ የነበርነው እኔ ሱራፌል ሽፈራውና
ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሮ ነው። ጽዮን ግርማ አብሬ ከሱራፌል ሽፈራው ጋር ሳስተናግዳችሁ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። My brother, my sister and me to grow up and live happy in the land of the free. Now this nation that I love
just falling under attack. A mighty sucker punch came flying in from somewhere in the back. Soon as we could see clear.